የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዘወትር አክብሮት ሰላምታችንን ያስቀደምን የዛሬ የካቲት 8 ቀን 2012 ዓመተ ምህረት ወይንም የፌብሩዋሪ 16 2020 ቀን ብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተጋጀ የሚቀርበውን ከታሪክ ማህደር እናስተናግዳለን። በመቀጠልም አንድ አጥር ያለ ጽሑፍ ይነበባል። ጽሑፉ ሰሞኑን የኦነግ ኦፒዲዮ ጠቅላይ ሚኒስትር ኮሎኔል አብይ አህመድ በዱባይ ያደረገውን የውሸት ንግግር አስመልክቶ የቀረበ ማብራሪያ ነው። ከዚያም ከጽሑፍ ተባባሪያችን የተላከልንን አንድ ወቅታዊ ጽሑፍ እናቀርባለን። በመጨረሻም ሰፊ ጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበባ ረጋይ በአበራ ሸምበሬ ዶክተር 1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 19 በስልጣን ኮርቻ ክፍል 3 እና የምዕራፉን መጨረሻ ጽሑፍ ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይ ዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውንም በዚሁ አጋጣሚ ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ በአበራ ሸምበሬ ዶክተር ምዕራፍ 19 በምዕራፍ ኮርቻ ክፍል 3 አባ ገስጥ በደቡብ አዲስ አበባ ወደሚገኘው መስሪያ ቤታቸው ለመሄድ በኦቶሞቢል በስተኋላ ተቀምጠው ቦርሳ ያዘው ተከታይና ሹፌሩ ተፊቱ ነው። ተግቢው ሲወጡ ዘቡ በተጠንቀቅ ቆሞ ሰላምታ ይሰጣል። በየመንገዱም ወታደራዊ ሰላምታ በቀረበላቸው ቁጥር የቀኝ እጃቸውን በዝግታ ወደ መለጊያቸው ጫፍ በማስጠጋት ያጻፋ ሰላምታ በመስጠት አባ ገስጥ ተቢሯቸው ይደርሳሉ። ተመከላካ ሚኒስቴር ምድረግቢ በር ላይ ሲደርሱም የዘብተረኞቹ ተሰልፈው ጥሩምባ የነፉ በብረት ሰላምታ ሰጥተው ይቀበሏቸዋል። በሌተና ጀነራል የደንብ ልብስ ላይ የገበርዲን ካባቸውን ደረብ አድርገው በደረታቸው ላይ የወረደው ቡናማ ቀለም ሰክ በካባቸው መካፈቻ በኩል እየታየ የማዕረግ መለያ ምልክቱ ግን በካባ ተሸፍኖ ረጋ ባለ እርምጃ ወደ ጻፈት ቤታቸው ሲያመሩ በመግቢያውና በመተላለፊያው እንደዚሁም በቢሮአቸው አካባቢ የሚገኙ መኮንኖችና ወታደሮች ሰላምታ ሲሰጡ በኮፈጫማቸው ሲረግጧት መሬቲቱም ድምጽ በማሰማት ከፈተኛው ባለስልጣን መምጣታቸውን ለሌሎቹ ታስተውቃለች። በጽፈት ቤታቸውም ውስጥ የወታደራዊ ማዕርግ የመለያ ምልክቶች ናሙና በመስታወት በተሰራ መደርደሪያ ውስጥ ተቆልፎበት የመለዮና የካባ መስቃያና የበትረ መኮንን ማኖሪያ በአንድ ጥግ ቁሞ የኢትዮጵያ ካርታና የሚኒስቴሩ መዋቅር በግድግዳው ላይ ተሰቅሎ የእንግዳ መቀበያ ሶፋዎቹ በአንድ ጥጋት ተደርድረው ይታያሉ። ሰፋ ባለው ብዙ ወረቀቶች በተከመረበት ጠረጴዛ በስተጀርባ ከሚገኝ ደልዳላ ወንበር ላይ ግርማ ባለው አኳኋን አባ ገስጥ ቁጭ እንዳሉ አዛዥ መኮንኖች በየተራ በመግባት ስለ ሥራ ጉዳይ ያነጋግሯቸዋል፣ የሚፈረሙ ጽሑፎችንም ያቀርቡላቸዋል። ጎላና ወጣ ባሉት ፍንጭት ጥርሶቻቸው መካከል ምላሳቸውን እየነካ የድምፃቸው ሞገድ አልፎ ሲወጣ ኮልተፍ የሚለውን አነጋገራቸውን በአንክሮ ሰብዮች ያዳምጣሉ። በጽፈት ቤታቸው ስልክ ሲያቃጭል የሚያነሳው በሌላ ክፍል የሚገኘው ረዳት መኮንኑ ሲሆን አባ ገስጥ ጠሪዎቻቸውን የሚያነጋግሩት ዝግ ብለውና በትህትናም ነው። እርሳቸው ከሚናገሩት ይልቅ የሚሰሙት ቃል ብዙውን ጊዜ በቁጥር ይበልጣል። ስትደውል እርሳቸው ብቻ የሚያነሷት፣ ብዙዎች ሰዎችም ቁጥሯን የማያውቋት አንዲት ሌላ ስልክ በጠረጴዛቸው አጠገብ ትገኛለች። እርሷ የምታቃጭለው ተስንት አንድ ጊዜ ነው። ያቺ ቁጥብ ስልክ ስታቃጭል በእርጋታ ታነስተዋት በኋላ የተናጋሪውን ድምፅ በመለየት ታዛዦ አበበ ነኝ፣ ግርማዊ ጃንሆይ በማለት የማንነት ማመልከቻ ቃላት ታሰሙ በኋላ ሰጥ ብለው ያዳምጣሉ። አልፎ አልፎም ጥቂት ቃላት ይናገራሉ። በንግግሩ ወቅት በአጠገባቸው የሚገኙት ሰዎች ማንም ሳይጠይቃቸው ክፍሉን ለቀው በመውጣት ንግግሩ እስኪያልቅ ድረስ በማረፊያ ክፍል ይቆያሉ። ይህንንም የሚያደርጉት ለምስጢር አጠባበቅ ብቻ ሳይሆን ለዘብም ሆነ ከርር ያለ ቃል መናገር ቢሹ ለተናጋሪው ነጻነታቸውን ላለመንፈግ በማሰብ ሁሉም የሚያከብሩት ወግ በመሆኑ ጭምር ነው። ዋዛ ፈዛዛ የማያውቁ ተቧልት የራቁ ሲናገሩ የአንገት ማነቃነቅ ወይም የእጅ ማወዛወዝ ወይም ጣት የመቀሰር ልምድ የማይታያባቸው ጭምትና ክብራቸውን ጠባቂ የሆኑት አባ ገስጥ በልዩ ጸሐፊያቸው በኩል የሚቀርቡላቸውን ጽሑፎች በንባብ ሲያዳምጡ ውሳኔና አመራር ሲሰጡ ውለው መደበኛውን የሥራ ሰዓት አሳልፈው ወደ ቤታቸው ይመለሳሉ። ኮስታራ ፊታቸው በሳቅ ተሸንፎ ብሩህ ፈገግታ የሚታይበት ጊዜ ተባለቤታቸውና ተልጆቻቸው ጋር በሚያደርጉት የጭውውት ወቅት ብቻ ነው። ተስራና ተቤተ ክርስቲያን መሳለሚያ ውጪ ያለውን ጊዜያቸውን የሚያሳልፉት ተቤተሰባቸው ጋር ስለሆነ በዛን ጊዜ የመዝናናት ሁኔታ ይታይባቸዋል። አድጎ ጨበርበር ያለው ጎፈሪያቸው በኮስታራ ፊታቸው ላይ ማጥላቱ ተገፎ የፍሱህ ገጽታ ጸዳል በፍሱህ ገጽታ ጸዳል ያበራል። ልጃቸው የወንዶሰንና የልጅ ልጆቻቸው በጭናቸው ላይ ተቀምጠው ሪዛቸውን እየደባበሱ ሲያጫውቷቸው፣ ዳንኤል ሶስናና የለወርቅ ባጠገባቸው ቁጭ ብለው ሲያወጓቸው፣ ባለቤታቸው ወይዘሮ ቆጅሽ ደግሞ ተጎናቸው ሆነው ጉዳይ ሲያማክሯቸው አባ ገስጥ ለወግና ሥርዓት መከበር ደንታ አይሰጡም። ትልቅልቅልነታቸውን ተተደበቀበት ይወጣል። ለቤተሰባቸው ያላቸውን ፍቅር ያለ ተአቅቦ ያሳያሉ። እናታቸው ተገጠር ወደ አዲስ አበባ ሲመጡ የሚያርፉት በልጃቸው ግቢ በተሰናዳላቸው ማረፊያ ቤት በመሆኑ ራስ አበበ ተስራቸው ወደ መኖሪያ ቤታቸው ሲመለሱ በመጀመሪያ ጎራ የሚሉት እናታቸው ወደሚገኙበት ክፍል ነው። ልጃቸው ሲመጡ እናቲቱ ተመቀመጫቸው ብድግ ብለው ሲቀበሏቸው ልጃቸው ደግሞ ጎንበስ ብለው ጉልበት ይስማሉ። ቀና እንዳሉም እናት በፈንታቸው ጉንጫቸውን ይስሟቸዋል። የሁለቱ ፍቅርና መከባበር ማንንም የሚያስደንቅ ነበር። በጦርነቱ ዘመንም ተልጃቸው ጋር የተንከራተቱት የእናታቸው ስም ተልጃቸው ጀብዱ ጋር ተጣምሮ በለው በክትክታ በለው በድንጋይ እንዳስካለ ማርያም ልጅ አበባ አረጋይ እየተባለ ይወደሱ ነበር። አባገስጥ ዳኛ ይወል ምሰሶ የማህል እንዲሉ በዳኝነት ግራ ቀኙን ባለዘንግ እኩል በማየታቸው ዳኛ ይመረምራል ጣዝማ ይሰረስራል እንደሚባለው ይትባል ነገር መርምረው እውነቱን ሲያወጡ ጭብጡን ሲያብራሩ ወደር የሌላቸው በመሆናቸው ነበር ነገር አዋቂና ትክክለኛ ዳኛ የመባል ሙገሳ ሊያተርፉ የቻሉት። አርቆ አስተዋይ መላዋቂ ትዕግሥተኛና ጥንቁቅ በመሆናቸው ነበር በአርበኝነቱ ዘመን በአስተዳደሩ በዲፕሎማሲው ጥበብና በወታደራዊውም ስልት ከፍተኛ ትምህርት ታላቸው የጣሊያን ባለሥልጣኖች ብልጫ ለማሳየት ተነጻነትም በኋላ በሥልጣን ሽኩቻ በአሸናፊነት ለመወጣት የበቁት። ኢጣሊያዊው ደራሲ አንጀሎ ዴል ቦካ የኢትዮጵያ ጦርነት 1928 እስከ 1933 ዓመተ ምህረት በተሰኘው መጽሐፉ የመተናፈሻ ጊዜ ለማግኘት ሲሉ አንዳንድ ጊዜ እጃቸውን ለጣሊያን ባለሥልጣኖች ለመስጠት ፈቃደኛ መስለው ቢታዩም ቅሉ የታማኝነት ቃለ መሐላ ከቶ አላደረጉም። እንዲያውም ድርድሩን በሰበብ አስባብ አፍርሰው ትግሉን እንደገና ለመቀጠል ቆርጠው ሲነሱ እንጂ የጣሊያኖችን ውዳሴ ሲቀበሉ አልታዩም። ስለዚህ አበባ አረጋይ እንደ ምሳሌያዊ አነጋገር ቆቅናቸው ሲል የአባገስጥን የጦርነት ወቅት ባህሪ ኩልጭ አድርጎ ገልጾታል። አባገስጥ የሚታሙበት በፖለቲካም ሆነ ወይም በአስተዳደር ጉዳይ ውሳኔ ለመስጠት ፈጣን ባለመሆንና በተጠራጣሪነታቸው ምክንያትም በማንኛውም ሰነድ ላይ ፊርማቸውን ተማኖራቸው በፊት ደጋግመው ለማንበብ ጊዜ በመውሰድ ነው። ሌላው ጎልቶ የሚሰማው ሐሜታ ለነገር ቁጥብ ለነዋይ ስሱ ናቸው የሚለው ነበር። ሆነውም ለነዋይ መሳሳቱ ተጊዜ በኋላ የመጣ ባህሪ መሆኑን በቅርብ የሚያውቋቸው ሰዎች ይናገራሉ። ራስ አበበ አረጋይ ለአገራቸው መስዋዕት ለመሆን እንጂ ሌላ ሐሳብና ምኞት ያልነበራቸው ለእኛ እንጂ ለእኔ የሚል ምኞትና ተግባር የሌላቸው ስለሆኑ አርበኞችን እንደ ልጅና ወንድሞቻቸው የሚመለከቱ ሰውን ወዳድ ጥሩ ኢትዮጵያዊ እንደነበሩ በአርበኝነቱ ዘመን አብረዋቸው የነበሩት ሁሉ ይመሰክራሉ። እኒህን ስመ ጥሩ ጀግና የሌለባቸውን ባህሪ ሊያሳድሩባቸው የተጣጣሩ አንዳንድ ዘመዶቻቸውና ወዳጆቻቸው እንደነበሩም ይወሳል። እነዚሁ ሰዎች ለሌሎቹ ሁሉ የግል ንብረትን ያዘጋጀህ ራስን ጠብቅ የሚል ምክር ስለሚያቀርቡላቸው ተነጻነት በኋላ ራስ አበበ ጥቅም የሚገኝበትን የሚከታተሉ ሆኑ ይላሉ። የራስ አበበ ጠባይ ቀድሞ ይህ እንዳልነበረ ሲያስረዱም በ1931 ዓመተ ምህረት ቡልጋ ውስጥ ተጠላት ጋር ተፋጠው ሳለ የትንሳኤለት መምሬ ተሰማ የተባሉ ወደ በረሃ አሽሽተውት የነበረውን የእርሻ በሬያቸውን አስመጥተው ታርዶ አርበኛው እንዲገድፍ እንዲያስደርጉ ቢያቀርቡላቸው ምንም የጦር ጊዜ ቢሆን የቄሱ የእርሻ በሬ እንዲታረድ አላድርግም ብለው መከላከላቸውንና ቄሱም ይህ ሁሉ ክርስቲያን የትንሣኤን በዓል ሳይገድፍ ጾሙን ውሎ እኔ በዚህ በሬ አርሻ አልበላም በማለት ራሳቸው አሳርደው ሁሉም እንዲገድፍ ማድረጋቸውን በማየት አመስግነው የሚያስፈልጎትን የእርሻ በሬ ይግዙበት በማለት በዛን ጊዜ ዋጋው እጅግ ብዙ የሆነውን 100 ብር መስጠታቸውን እንደ ማስረጃ ይጠቅሳሉ። አባ ገስጥ ትሁት በመሆናቸው የበላያቸውን ብቻ ሳይሆን እኩያቸውን፣ የሥራ ባልደረባቸውን ወይም ጸሐፊዎቻቸውንና ተላላኪዎችንም ሆነ ሹፌሯቸውንም ጭምር ጌታዬ ነህ እያሉ ነው የሚያነጋግሩት። ትእዛዝ ሲሰጡም ይህን የትህትና ቃል ያስቀድማሉ። ይህም የብዙዎችን አክብሮት ሊያተርፍላቸው ችሏል። አባ ገስጥ ራስ አበበ አረጋይ አበራ ጀንበሬ ዶክተር ምዕራፍ 19 በስልጣን ኮርቻ ክፍል 3ና የምዕራፉ መጨረሻ በዚህ ተጠናቀቃል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
ከዚህ ቀጥለን የኦነግ ኦፒዲዮ ጠቅላይ ሚኒስትር ሰሞኑን በዱባይ ያደረገውን ዲስኩር አስመልክቶ የቀረበ ማብራሪያ እናስደምጣለን። ዶክተር አብይ በዱባይ ከተማ ባረቡ ዓለም በቤት ሰራተኝነትና በሌላም ሥራ ላይ የተሰማሩትን አብዛኛው ከእጅ ወደ አፍ ኑሮ ያላቸውን ከትናንትና በስቲያ ሰብስቦ ዲስኩር አሰምቷል። በአገር ውስጥ እሱ ሥልጣን ላይ ከወጣ ጀምሮ 38 አብያተ ክርስቲያናትና አንድ መስጊድ ወድሟል። ይህ ሁሉ የተፈጸመው ከሱ ጋር ያበሩት ጽንፈኞች ባገኙት ሥልጣን ተመክተው ነው። በኢትዮጵያ ውስጥ ያሉትን የሃይማኖት ተቋሞች እያስወደመ በባዕድ አገር ቤተ ክርስቲያን ማሰሪያ ቦታ አገኘው የሚለው ፕሮፓጋንዳ የጠቅላይ ሚኒስትሩን ጤንነት አጠያያቂ ያደርገዋል። በኢትዮጵያ ክርስቲያኑን የማስቀደሻ ስፍራ እንዲያጣ አገልጋዮች እንዲታደኑ እየታደኑ ባለበት በአሁኑ ሰዓት ስለ ዱባይ ቤተ ክርስቲያን የኦነግ ኦፒዲዮ ጠቅላይ ሚኒስትር ማውራቱ በአገርና በሕዝብ ላይ እያላገጠ መሆኑን በግልጽ ያሳያል። በዚሁ መድረክ ላይ በሰኔ 15 የተቀነባበረ ግድያ አስመልክቶ እጁ እንዳለበት ለተጠየቀው ጥያቄ የፈጠራት ርክት ምላሽ ሰጥቷል። መቼም ውሸትን የመሰለ ክፉ ነገር የለም። ተጠየቅ የለብኝም በሚል ለጀነራል አሳምነው ባል ሁለተኛ ነኝ በማለት ራሱን በብሪት ክቧል። እውነቱን ለሚያውቁ ሳይሆን ያብይን ቅጥፈት ሳይጠይቁ ለሚውጡ በዘመናችን ህሊናቸው ከሰብአዊነት ውጭ ለሆኑ በቀቢጸ ተስፋ ለሚኖሩ ሁሉ አክቲቪስት አቻሜለ የሰጠውን መረጃ እናስደምጣለን። ያብይ አህመድ አይን ያወጣ ውሸት ከአክቲቪስት አቻሜለ ታምሩ የተጻፈ በመንግስትነት ተሰይሞ እንደ አብይ አህመድ አይን ያወጣ ውሸት የሚደፍር የዓለም ወፍራም ውሸታም ኢትዮጵያን አጋጥሟት የሚያውቅ አይመስለኝም ይላል አቻሜለ። ትናንትና በአረብ ኤምሬትስ ባደረገው ንግግር ስልጣን ሲይዝ ሳምንት አልቆየሁም ጀነራል አሳምነው ጽጌን ሳስፈታው ብሎ በድፍረት ተናገረ። ይህ ያብይ አህመድ አይን ያወጣ ቅጥፈት ሰውየው ለታዳሚው ያለውን ዝቅተኛ ክብርና ምንም ነገር ብነግራቸው ሳያረጋግጡ ያምኑኛል ብሎ እንደሚንቅ ብቻ ነው የሚያሳየው። እስቲ ስልጣን ሲይዝ ሳምንት አልቆየሁም ጀነራል አሳምነው ጽጌን ሳስፈታው ሲል አብይ አህመድ በዚያ ሁሉ ህዝብ ፊት የቀጠፈውን ውሸት በሚመለከት እውነታው ምን እንደሚመስል በማስረጃ እንየው። ጀነራል አሳምነው ጽጌ ከጀነራል ተፈራ ማሞ፣ ኢንጂነር መንግስቱ አበበ፣ ኮሎኔል አበር አሰፋ፣ ኮሎኔል ሰለሞን አሻግሬ፣ ሻለቃ መኮንን ወርቁ፣ ሻለቃ መሰከረ ካሳ፣ ሻለቃ ምስጋናው ተሰማ፣ ኢንስፔክተር አመራር ባያብል፣ ዋና ሳጅን ጎበና በላይና ሳጅን ይበልጣል ብርሃኑ ጋር ከዘዋይ እስር ቤት የተፈታው የካቲት 14 ቀን 2010 ዓ.ም ነው። ልብ በሉ፣ የካቲት 14 ቀን 2010 ዓ.ም አብይ አህመድ እንኳን የኢትዮጵያ ጠቅላይ ሚኒስትር ሊሆን የኢህአዴግና የኦህዴድ ሊቀመንበርም ገና አልሆነም። የካቲት 14 ቀን 2010 ዓ.ም የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር የነበረው ኃይለ ማርያም ደሳለኝ ነው። እስከ መጋቢት 18 ቀን 2010 ዓ.ም ድረስ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር የነበረው ኃይለ ማርያም ደሳለኝ ነው። እነ ጀነራል አሳምነው ጽጌ ከተፈቱ ከ26 ቀናት በኋላ የኢህአዴግ ምክር ቤት ከመጋቢት 11 ቀን እስከ መጋቢት 18 ቀን 2010 ዓ.ም ጉባኤ አድርጎ የኃይለ ማርያምን የሥልጣን መልቀቂያ ተቀብሎ አብይ አህመድን መጋቢት 18 ቀን 2010 ዓ.ም ቀጣዩ የኢህአዴግ ሊቀመንበር አድርጎ መርጧል። ይህ ማለት አብይ አህመድ የኢህአዴግ ሊቀመንበር የሆነው እነ ጀነራል አሳምነው ከተፈቱ ከአንድ ወር ከአራት ቀን በኋላ ነው ማለት ነው። መጋቢት 18 ቀን 2010 ዓ.ም የኢህአዴግ ቀጣዩ ሊቀመንበር ሆኖ የተመረጠው አብይ አህመድ መጋቢት 24 ቀን 2010 ዓ.ም ፓርላማ ቀርቦ የኢትዮጵያ ጠቅላይ ሚኒስትር በመሆን ቃለ መሐላ ፈጸመ። ይህ ማለት አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር የሆነው ጀነራል አሳምነው ጽጌ ከተፈታ ከአንድ ወር ከአስር ቀን በኋላ ነው ማለት ነው። ጀነራል አሳምነው ጽጌ ከተፈታ ከአንድ ወር ከአስር ቀን በኋላ ጠቅላይ ሚኒስትር ሆኖ የተሰየመው አብይ አህመድ ነው እንግዲህ በአረብ ኤሚሬትስ ባደረገው ንግግር ሥልጣን ሲይዝ ሳምንት አልቆየሁም ጀነራል አሳምነው ጽጌን ሳስፈታው ሲል በዚያ ሁሉ ሕዝብ ፊት የተካነበትን ዐይን ያወጣ ውሸት የዋሸው። እውነታው ግን ጀነራል አሳምነው ጽጌ የተፈታው አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሊሆን ቀርቶ የኦህዴድ የኢህአዴግ ሊቀመንበር ሆኖ ሳይመረጥ የአማራ ልጆች ባደረጉት ተጋድሎ ነው ሲል አክቲቪስት አቻሜለ ታምሩ የዚህን ዋሾ ጠቅላይ ሚኒስትር ተፈጥሯዊ ለከት የለሽ ውሸት እርቃኑን አውጥቶታል።
ደግና
እንኳን ሰው የበግ መንጋም ባአ እያለ ሐዘኑን ባንድነት ይገልጣል። በላይና አባት ተማሪ ልጆቻችን ተጠልፈው ከተወሰዱ ወራቶች አልፈዋል። ልጅ ጠፋብኝ እያልን ጮታችንን አሰምተን እንደገና ለሽ ያልን ይመስላል። ልጅ አልጠፋባቸው ደግሞ ከፊላቸው በማፌዝ አብዛኛዎቹም በዝምታ እንኳን ህላዊ ባህሪ ደመነፍሳዊ ባህሪያቸውንም የፋቁ ፍጥሯን መሆናቸውን አሳይተዋል። የህዝብን ጆሮ በመጥባትና ተነቅሮ ያደገውን ሙሴ ማወናበጃ ቲያትር በማናፈስ በህዝብ ህይወት መቀለዱን ቀጥለዋል። ለአማራ እንቆረቆራለን የሚሉ ያልበሰሉ ርጋጦችም አማራን ለዚሁ ታበቃው ልሙጡ ገረድ በአዴን የዝንጀሮ ቆንጆ ለመምረጥ ሲወላገዱ ተራ በተራ ተገደል መንከባለሉን ቀጥለዋል። ደመነፍሳዊ ባህሪያቸውን በበረኪና ተፋቁት ከርሳሞች ጆሮ ጠቢ አፍቃሪዎችና ተገረዱ በአዴን ቆንጆ መራጮች የተሻለ የበግ መንጋ ጥቦት ለርድ ሲወሰድ ባንድነት ባአ እያለ ሐዘኑን ይገልጣል። እነኛ ሮጦ ያልጠገቡ ልጆቻችንን አዝጋሚ ለውጥን ላልጨረሱ ጭራቆች አስረክበን ቁርስ ምሳና አራት ጥርቅም አርገን እየበላን የድሎት ኑሮን ቀጥለናል። ልጆቼ እህቶቼ ወንድሞቼ ወይም ራሴ ብንሆንስ ብሎ የሚጠይቀውን ህሊናችንን እንደለገሰ ዜናዊ ትቢያ ስንሆን የሚቀረው የኑሮ ፍቅር እንደ ኩስ ጭምልቅልቅ አድርጎብናል። ልጆቹ የተጠለፉት እኛን ስለመሰሉና በእኛ ልሳን ስለተናገሩ መሆኑን የሚያስገነዝበንን ልቦናችንን ሆዳምነት፣ መሐል ሰፋሪነት፣ አድርባይነትና ወላዋይነት እንደ ጎርፍ ጠርገው ወስደውብናል ይላሉ አቶ በላይነ። ከዚያም ይቀጥሉና የአድርባዮቹና የመሐል ሰፋሪዎቹ አሻጋሪ ሙሴ ተማሪዎችን ለጅብ ባስረክቦ ተማሪ ብሔር የለውም እያለ ይደሰኩርና በሰለጠነበት የአኬልዳማ ድራማ ዛሬም የዲያብሎስን ቲያትር ይሠራብናል። ባረመኔዎቹ ተጨካኝ ተጫካ የተጠለፉት ተማሪዎች ሳያንስ ሌሎችን ተከተማ አስጠልፎ የውሸት ፕሮፓጋንዳ እየነፋ በሐዘን ወቅት ሰርጓ እንዳማረላት ሙሽራ ሲገለፍጥ ይውላል። በዘር ፖለቲካ ተነቅሮ በዚያው ተጠምቆና በተጠመቀበት እድፍም ተደራጅቶ አገሪቱን በቋንቋ ቆንጨራ እየቡጫጨቀ ተማሪ ብሔር የለውም ሲል መሐል ሰፋሪ ሆዳሙ አማራ አፉን ከፍቶ ያዳምጠዋል። ከርሳሙ ጋዜጠኛም ይህንኑ እንደ ጉጉትና ገደል ማሚቶ ያንቧርቃል። ከወራት በፊት ላስከሬን ዘር የሰጠ እርጉም ጆሮ ጠቢ ተማሪ ብሔር የለውም ሲል ሆዳምና ለቅላቂ አማራ ምሁር ዛሬም ለምቦጩን ጥሎ ያዳምጣል። ለ27 ዓመታት ኢትዮጵያን እንደ ሽንኩርት የከረተፈ ጆሮ ጠቢ ስንኖርም ስንሞትም ኢትዮጵያዊ ያለ ቅጥፈት ሲሰብክ አያሌ ሆዳምና ለቅላቂ ምሁር ለ27 ዓመታት ይቀጣፊ ፓስተር ምን ሲሰራ ነበር የሚል መስቀለኛ ጥያቄ አልጠየቀም። ይኸው ፓስተር የሬሳን ዘር ሲደረድር አለቅላቂው ምሁር ስንኖርም ስንሞትም ኢትዮጵያ አመንዝራ ስም ቀይሮ የነበረውን የዘር ፖለቲካ ሲያጠናክር ሲሞትም ሲኖርም ኢትዮጵያ የሆነ ሕዝብ በቋንቋ ድሪቶ መሸበብ አለበት ወይ ብሎ አላፋጠጠው። ሁለተኛ ደረጃ ትምህርቱን እንኳ የት እንደ ጨረሰ የማይታወቀው የኮብልስቶን ካድሬ ፒኤችዲ እንዳለው ሲናገር መቼና የት ተማርክ ብሎ ሳይጠይቅ ዶክተር ጠቅላይ እያለ ተመጥራት አልተቆጠበም። የምትንከባከባቸው የሰፈረሽ ጅቦች የአማራ ተማሪዎችን በሏቸው እያለ የአማራ ሕዝብ ሲጮህ ምሁር ተብየው አብሮ ለመጮህ ጉሮሮውን እንጀራና ድሎት አነቀው። ጆሮ ጠቢው ፓስተር ተማሪ ብሔር የለውም እያለ በተማሪዎች ሕይወትና በተቆጣው የአማራ ሕዝብ ሲዘባበትበትም ባለማስተርሱ ፒኤችዲውና ኤምዲ ዲግሪውን ምሁር ሬሳ ብሔር ታለው ተማሪ ለምን ብሔር አይኖረውም ብሎ እንዳይጠይቅ የአሻጋሪው ሙሴ መንፈስ አገደው። እግዚአብሔር አድርገውና እነዚህ አማራ ቆዳ የለበሱና ያማራ ልሳን የሚናገሩ ተማሪዎች አንድ ነገር ቢሆኑ ጆሮው ጠቢው ሰባኪ ከፊሎቹን ኦሮሞ አድርጎ በርሱ ድዊ ስለት የራሱ ብሔር ማድረጉ የማይቀር ነው። ይህንንም ቢያደርግ እንደ ቅምቡርስ በልቶ ለመሞት ወደዚህ ከንቱ ዓለም የመጣ ምሁር የቀጣፊውን ፓስተር ስብከት እየሰማ ሲያጨበጭብ የሚኖር ነው። ትኩሱ ታሪክ እንደሚያስረዳው ብዙ ምሁር ኢሃድግ እንደ ሳር ባጨደው የሬሳ ክምር ቆሞ የጨፍጫፊውን የኢሃድግን መሪ በባህር አሻጋሪው ሙሴነት የተቀበለ ጉድ ነው። ኢሃድግን ጆሮ ጠቢ የተከተሉና ተባዕዴን የዝንጀሮ ቆዳ ለመምረጥ ገደል ለገደል የሚንጠለጠሉ ከንቶች በሰማይ እግዚአብሔርና የንጹሐንን ነፍስ የሚያስቀይሙ ናቸው። እነዚህ ጉዶች በምድርም ያለፈውን ያለውንና መጪውን ትውልድ አፍርድሜ የሚያስግጡ ናቸው። እነዚህ ህሊና ቢሶች ዘር እየለዩ የወንድ ብልት በኮዳ የሚሰልብ፣ ሴቶችን በመድኃኒት የሚያመክን፣ ሕዝብን በሆኒ የሚያሰቃይ፣ የሚያሳድድና የሚረሽን ድርጅት መሪን ሙሴ በማለታቸው በቅነኛው አምላክ የሚጠየቁ ናቸው። አማራ በሆኒ ሲማቀቅ በመላ አገሪቱ ስደተኛ ሲሆን ተስልጣንና ተምጣኔ ሀብት ሲገለል በገጀራ ሲቀላ አምልኮቱ ሲናጋ ከዩኒቨርሲቲ እየተመረጠ ሲባረር ልጆቹ እየተጠለፉ የምድር ሲኦል ሲያዩና ድራማ ሲሰራባቸው በጆሮ ጠቢው ሙሴ አሻጋሪነት የሚተማመኑ ከንቶዎቹ አራጁን ለይቶ ከሚጮኸው የበግ መንጋ የሚያንሱ ናቸው። ተባዕዴን ቆንጆ ለመምረጥ በየመንደሩ እንደ ጥንዚዛ በፈናጥር ያሉ ጉንዳኖች እና ሆዳቸውን እየቆዘሩ ዝም ያሉ አማራዎች በደመ ነፍስ ሳር ሲግጥ ተሚውለው በግም ያነሰ ዝዕለ ልቦና ያላቸው ናቸው። እንደ እግዚአብሔር አፈጣጠር ተሆነማ እንኳን ሰው አቅም የሌለው የበግ መንጋም ባ ያለ ሐዘኑን በአንድነት ገላጭ ነው። በአማራ ነፍስ የሚሠራውን ቁማር ይመልከቱና ሕሊናው መኖሩን ይፈትሹ ሲሉ አቶ በላይነህ አባተ በሀገራችንና በሕዝባችን የሚፈጸመውን ሰቆቃና የምሁራኖቻችንን አድርባይነት በከፍተኛ አግራሞትና ትዝብት ያጠናቀሩት ጽሑፍ ለአድማጮቻችን አድርሰናል።
I don't know. አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣው ስርጭታችን የጥያቄና መልስ ጊዜ ነው። እንግዳችን የሚወክሉ ድጅት ህልናውን ሽጦ የበላ የተላላኪነትና የታዛዥነት መንፈስ የተጠናወተው ትውልድ ገኖ ሳይወጣ ሳይበራከት የተፈጠረ በመሆኑ ያላማ ሰው ሞላበት ነበር። ፓርቲው ዓለምን የሚረዳበት አመለካከቱም ከዛሬው ትውልድ የተለየ ነበር። የዘመኑ የተራማጅ አሳሰብ ባለቤትም ነበር። ተስፋውም በራሱም ሆነ በሀገሩም ላይ አልተማጠጠም ነበር። ማህበራዊ ሚዲያ ባልተፈጠረበት፣ የሞባይል ቴሌፎን ባልነበረበት፣ ለህዝብ ተደራሽ የሆኑ መልእክቶችን ለማድረስ መገናኛዎች በማይመችበት ዘመን ፓርቲው አገር አቀፍ ነበር። ዛሬው ዓለም ትግል አንድ ሙሉ ትውልድ የተሰዋበት ነው። ሆኖም ለትውልድ ቅብብሎሽ የሚሆን ድልድይ በቅጡ ባለመበጀቱ በአገራችን ማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር የነበረው ሚና በተገቢው አልተገመገመም። የዛሬው እንግዳችን በኢትዮጵያ በወጣቱ ትውልድ የግራው አስተሳሰብ ነክሷል በሚባልበት ዘመን ለዲሞክራሲና ለእኩልነት የትግል አሻጋሪ የሚሆን መስዋዕትነት አሻራውን የጣለ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አባል ናቸው። አቶ ፋሲካ በለጠ ይባላሉ። ጤና ይስጥልኝ አቶ ፋሲካ። ይሰማዎታል?
አትፋስካ
በዛሬው ዕለት ለውይይት በጋበዝነው መሰረት በፈቃደኛ ሆኖ በሳቱ መገኘቶ በኢትዮጵያነት ሬዲዮ አድማጮቻችን በሬዲዮ ዝግጅት ክፍል እንድን በራሴ ስም እንኳን ደህና መጡላለሁ። እስቲ እንግዲህ በቀጣው ውይይታችን እንሸጋገር። በቸማስ ብዙ ጥያቄዎች መመለስ ይኖርበታል ያፓብያ ምናለው፣ ግን እንግዲህ ምን ይችላል ያህል እስቲ ከራሳችንም ከምንከታተለው ኢንፎርሜሽንና ከቆየው ሁኔታዎች የትግሉ ማቅጣጫ አንዳንድ ነገሮች ላንሳ። በቅድሚያ ስለ ኢትዮጵያ ጊዜ ሁኔታ ጥያቄ ላንሳና በስልጣን ላይ ያለው ዘረኛ ጽንፈኛ አገዛዝ ለትውልድ የሚተላለፈው ወንጀል እየፈጸመ ነው። ህዝብ እያሳረደ ነው፣ እያፈናቀለ ነው፣ የእምነት ተቋማት እያቃጠለ ነው። በምርጫውም በመንጫ የሚሉ አረመኔዎች ዙፋን ላይ ተቀምጠዋል። መሪው ኮሎኔል አብይ መንፈሱ ውሸት ማደሪያም ሆኗል። የህዝብ ዋይታና ግዜታም ተበራክቷል። ለያፓ አገራችን ኢትዮጵያ የምትገኝበትን አስከፊ ሁኔታ እንዴት ይመለከተዋል? በአሁኑ ወቅት የርሱ የያፓ ልሳኖችን ለማያነብና ለማያዳምጥ አመለካከቱን ሲያጋሩን መስመር ርሶን አመሰግናለሁ።
እሺ፣ እኔም የኢትዮጵያ አንድነት ሬዲዮ ይህንን እድል ስለሰጠኝ በቅድሚያ ማመስገን እወዳለሁ።
እሺ፣
ወደ ጥያቄው ለመግባት እንግዲህ አሁን ሀገራችን ያለችበት ሁኔታ በጣም አሳሳቢና አስጊ ነው። አስጊ ሁኔታ ውስጥ ነው ያለችው። ይሄ ሁኔታ የተፈጠረው ለረጅም ዓመታት ህዝባዊ ትግል የህዝቡ ትግል ሲያካሄድ የቆየበት እና በተለይም ደግሞ ለአራት ለአምስት ዓመታት በተከታታይ ከተለያዩ አካባቢ ያሉ ወጣት ኃይሎች ባካሄዱት እና በከፈሉት መስዋዕትነት የወያኔ አገዛዝ ለ27 ዓመት ሙሉ አጠናክሮት የነበረውን አምባገነን ስርዓት ሊያናጋ ቢችልም የወጣቶቹ አላማ ማለትም የህዝቡ የትግል ውጤት መጨረሻው ሳይደርስ በመሃሉ በትገናዊ ለውጥ በመጨናገፉ ምክንያት ነው። በወቅቱ ይህን እኛ በደንብ አስመረንበታል። የዛሬ 2 ዓመት ወያኔ የህዝቡን ትግል ሂደት እና ጥንካሬ በመገምገም የተወሰኑ ለውጦችን አድርጎ ወደ የባብ እንትኑ ሸልቅቆ በአዲስ መልክ አምባገነንነቱን ለማስፈን ያደረገው ጥረት በዚሁ በጥገናዊ ለውጥ አማካይነት የተካሄደ ነበረ እና መሰረታዊ ለውጥ አልተገኘም። ለዚህ ነው የአሁኑ ምስቅልቅል ሁኔታ የመጣው። በአሁኑ ወቅት በእርግጥ ባለፉት 2 ዓመታት ብዙ ክስተቶች ተፈጥረዋል። ወይት በሀገራችን ውስጥ በጣም አሳዛኝ የሆኑ ክስተቶች፣ እነዚህን ሁሉ እንግዲህ ለመተንተንም ለመዘርዘርም ምናልባት ጊዜው ላይበቃ ይችል ይሆናል። ግን ዋናው ነገር አሁን በጣም አሳዛኝ የሆነው የዜጎች የነጻነትና የነጻነት የመኖር ነጻነትና ዋስትና የሌለበት ሁኔታ ነው የተፈጠረው። በአንዳንድ አካባቢዎች በማንነታቸው ብቻ አካባቢው ከሌላ ብሔር ብሔረሰብ በመምጣታቸው ወይም የተለየ ቋንቋ በመናገራቸው ብቻ መኖር የማይችሉበት ከአንድ ቦታ ወደ ሌላ ቦታ የማይሄዱበት ሁኔታ በጉልህ እየታየ ነው ያለው። እንዲህ አይነት ሁኔታ ከተፈጠረ በእውነትም አንድ ሀገር ህልውናዋና አንድነቷን አስጠብቃ ለመጓዝ ያስችላታል ወይ የሚል ጥያቄ ውስጥ ይከታል። ዛሬ በብሔርና እነዚህ የብሔር ጽንፈኛ ብሔረሰቦች የገነኑበት ሁኔታ ነው ያለው። በዛሬው ወቅት በመንጋና በቡድን በመደራጀት ዜጎች የሚገደሉበት፣ ንብረታቸው የሚወድምበት፣ ከቀያቸው የሚሰደዱበት ሁኔታ ተፈጥሯል። እንደ እንግዳም አይታይም ማለት ነው። የሃይማኖት ተቋሞች ይወድማሉ፣ ምዕመናን ይገደላሉ። በዓል እንኳን የሃይማኖት በዓል እንኳን በወቅቱ በባህላዊ መንገድ ለማክበር አስቸጋሪ የሆነበት ሁኔታ ነው ያለው። የጸጥታ ሁኔታ ችግር ስለፈጠረ ማለት ነው። የዩኒቨርሲቲ ተማሪዎች ትምህርታቸውን የማይከታተሉበት ሁኔታ ነው። በየቦታው ያሉት በማንነታቸው ብቻ የሚገደሉበት፣ የሚደበደቡበት እና ህይወታቸው አስጊ ሁኔታ የሆነበት ሁኔታ ነው ያለው የሚታየው ማለት ነው። የመንግስታዊ መዋቅሮች፣ የጸጥታ ተቋሞች ጸጥታ ሊያስከብሩ አልቻሉ። ያለው ኃይል ያለው በስልጣን ላይ ያለው ጸጥታውን ሊያስከብር አልቻለም። በአንዳንድ በኩል ዝም ብለው ወንጀል ሲፈጸሙ ዝም ብለው የሚያዩበት፣ አለበለዚያም አንዳንድ ቦታ ላይ ደግሞ የጸጥታ ኃይሎች በግንባር ቀደምትነት ራሳቸው ወንጀለኛ የሚሆኑበት፣ ወንጀሉን የሚፈጽሙበት ሁኔታ ተፈጥሯል። ይሄ እንግዲህ ይሄ ሁሉ የሚታይ ነው ማለት ነው። ይሄንን ሁኔታ ማን አመጣው የሚለው እንግዲህ አንድ ሶስት ነገሮችን ማንሳት ይቻላል። ይሄ ሁኔታ ሊመጣ የቻለበት አንዱ ራሱ የወያኔ ቡድን ነው። የወያኔው ቡድን መጀመሪያ እንዳልኩት ቀደም ብሎ በጥገናዊ ለውጥ ራሱን በአዲስ መንገድ አቅርቦ አምባገነን አገዛዙን ለማስከተል ነበር ፍላጎቱ። በሂደት ግን በእርግጥ እንትን ብሏል፣ ተመትቷል፣ ተጨናክፏል የእሱ ዓላማ ማለት ነው። እንደውም አሁን በመጨረሻው የብልጽግና ፓርቲ ነው የተባለው ከተቋቋመ በኋላ ከዛ ውስጥ ባለመግባቱ ቶታል የተለየ መሆኑ እንግዲህ በገሃድ እየታየ ያለበት ነው። ይህንን ከአገዛዙ ከስልጣን ላይ መገፈፉን ለመከላከል ግን ባለፉት ሁለት ዓመታት የተጫወታቸው ሚናዎች ማለትም ይህንን የውስጣዊ ቀውስ፣ ውስጣዊ የፖለቲካ ቀውስ እንዲኖር በግንባር ቀደምትነት የተጫወተው ሚና ቀላል አይደለም። ለ7 ዓመታት ያካበተው ገንዘብ አለ፣ የዘረፈው ገንዘብ አለ፣ ያከማቸው መሳሪያ አለ፣ የመለመለው የሰው ኃይል አለ። እነዚህን ሁሉ በየቦታው በማሰማራት ህዝብን በህዝብ ላይ በማነሳሳት አንድ ቋንቋ ተናጋሪን በሌላ ላይ አንድ ሃይማኖት ተከታይን በሌላው ላይ በማድረግ ለመስጊዶች መቃጠል፣ ለተማሪዎች መገደል ወይም በአንዳንድ አካባቢዎች አሁን በሶማሌና በኦሮሞ መካከል የነበረውን እናስታውሳለን። ወይም ደግሞ በአማራው እንኳን ብናይ የቅማንት የማንነት ጠያቂዎችን በማደራጀት እና በማሰልጠን በሌላው አማራ ህዝብ ላይ እንግዲህ በቅማንትና በአማራ ህዝብ መካከል እንኳን ያንን አይነት ቅራኔ ለመፍጠር ችሏል። እና እነዚህን ወንጀሎች እየፈጸመ ያለበት ነው። ይሄ አንዱ ነው። ሁለተኛው ብሔረተኛ ድርጅቶች ናቸው። ጽንፈኛ ብሔረተኛ ድርጅቶች በየቦታ የገቡት ይኸውም ስልጣን ላይ ያለው ኃይል እንደፈለጉ እንዲናጥጡ ፈቅዶ ያስገባቸው ጽንፈኛ ብሔረሰቦች ናቸው። የብሔረሰብ ድርጅቶች ናቸው። የምናውቀው ነው። ገና እንደገቡ በቡራዩና በለገጣፎ ወይም በሰንዳፋ በዛ አካባቢ ያደረጉትን ሁሉ እናስታውሳለን ማለት ነው። ከዛም ያው የተባለው ባለሜንጫው ጠባቂዎቹ ተነስተውብኛል ብሎ ያነሳሳቸው የገፋፋቸው ቡድኖች መንጋዎች በህዝቡ ላይ ያደረሱትም ከ86 በላይ ዜጎች የተገደሉበትን ሁኔታ የምናስታውሰው ነው። አሁንም በየቦታው እንዲሁ አይነት ቀውስ አንዱን ህዝብ በሌላው አንዱን ሃይማኖት በሌላው ላይ ለማስነሳት የሚሞክሩት እነዚሁ ብሔረተኛ ቡድኖች ናቸው። ሶስተኛው ግን እና ዋናው ራሱ በስልጣን ላይ ያለው ኃይል ያብይ አገዛዝ ተጠያቂ ነው። ጸጥታ ማስከበር አልቻለም። ጸጥታ ማስከበርም ብቻ ሳይሆን የተነሱትን ቀውሶች በተገቢ መንገድ እንዲወገዱ እንቅስቃሴ ሲያደርግ አይታይም። እንደውም አንዳንዶቹን ሲሸፋፍን ወይም ደግሞ ሌሎች የተዛባ መረጃዎች ሲያስተላልፍ ነው የሚታየው። አሁን ለምሳሌ የደምቢዶሎ ተማሪዎች የታገዱትን የካፌ ደምቢዶሎ ተማሪዎችን ጉዳይ አስመልክቶ ብንመረምረው አንደኛ መረጃውን አፍኖ የያዘበት፣ ሁለተኛ የተዛባ መረጃ የሰጠበት፣ ሶስተኛ ደግሞ አሁንም እንደውም አንዳንዶቹን የታገዱትን ተማሪዎች ዘመዶች፣ የቅርብ ዘመዶች፣ ወንድሞች ሁሉ ማሰርና ማስፈራራት የያዘበት ሁኔታ ይታያል። እና ይሄው ራሱ ሶስተኛው ደግሞ ለዚሁ ቀውስ ዋናው አቀንቃኝ ነው ማለት ይቻላል። የጸጥታውን ማስከበር አልቻለም እንዳልነው። ማስከበር የጸጥታ ኃይሎች እንኳን ተባባሪዎች ካልሆኑ እንዴ በህዝብን እኮ ማሰባሰው ራሱን እንዲመክትና እንዲከላከል ማድረግ ይቻል ነበር። ኃላፊነት ያለው መንግስት ወይም በስልጣን ላይ ያለ ኃይል ቢሆን ኖሮ ማለት ነው። ግን ይሄን ነገር ሲያደርግ አይታይምና እሱም ራሱ የእንትኑ ተባባሪ ነው ማለት ይቻላል። ሌላው እንግዲህ የመጨረሻ ላይ ቀውሱ እንደውም እየተባባሰ እየሄደ ነው ያለው። አሁን ምርጫ ተብሎም ተይዟል። ምርጫው ራሱ እንኳን የአገሪቷን ችግሮች ሊፈታ ይቅርና የበለጠ ቀውስ ውስጥ የሚከት መሆኑ ይታያል። ከወዲሁ እየታየ ነው ያለው። በአንዳንድ አካባቢዎች እንቅስቃሴዎች እየተደረጉ ነው። ያው በምዕራብ ወለጋ ምናምን የስልክና የኢንተርኔት አገልግሎት ከተዘጋ ብዙ ጊዜ ሆኖ እዛ ምን እንደደረሰ ምን እንደሚደረግም የሚታወቅ ነገር የለም። የታገቱትም ተማሪዎች እዛ ነው ያሉት። ምን እንደደረሰባቸው የሚታወቅ የለም። ለማንኛቸውም ሀገሪቷ በጣም አሳሳቢና አስጊ የሆነ ደረጃ ላይ እንዳለች ግልጽ ነው። ብዙ መናገር ይቻላል።
ገባኛው። አሁን እንግዲህ ማናው መከራው ቀማሹ ግን አማራው ነገር ነው። በተለያየ መልኩም ቢገልጹት ያው በኢትዮጵያ ውስጥ ህዝብ እየተቸገረ ነው ይባልም አማራ ጠል የሆነ አገዛዝ በመሆኑ ፍዳ ያያለው እና የሚገደለው የሚሰደደው እንደ ዜጋም ለመኖር ያልቻለው አማራው ነው በእውነቱና በዚህ ዙሪያ ላይ ሲወደው ኋላ መለስንልበታለን። ሌላው ጉዳይ እንግዲህ ከአፓ የትግል ታሪክ ማቋያ አንድ ነገር መነሳት አለበት። ያው የዛሬው ትውልድ የሚያነሳው የሚጥለው ነው። የዛሬው ትውልድ ወይንም የግንቦት 20 ትውልድን በለው፣ ምክንያቱም ግንቦት 20 ስንል ያው ወያኔ ዘረኞች ኢትዮጵያ ስልጣን የወሰዱበት ጊዜ ነው። የኋላውን ፍለጋ ላይ እንዲያተኩር የሚገፋፉት አሉ። ኋላስ በስሳዎቹ አብዮት ያስነሳውን ትውልድ በጥቅል ያ ትውልድ የምንለው በበጎ በክፉም ተግባሮች ይነሳል። ታሪክ በቅብሎች ውስጥ ያለ ክስተቶች ትርክም ነውና ስለዛሬው ትውልድ ስናነሳና ስንጥል ያለፈው ትውልድ ያቀበለው ወይንም የነፈገውን መገምገሙ በተፈጥሮ ችግሮች ተጠያቂነቱን በተገቢው መልኩ ማስቀመጥ ይረዳል። እናስ አንዱና በአንድ ጉዳይ ላይ ብዙራ ስናተኩርና የዛሬው ኢትዮጵያ በዚሁን ጥንቅጥ ውስጥ እንድትወድቅ ያደረጋት ያ ትውልድ ያስፈፋው ፍልስፍና ነው በሚል ደምድመውታል። ትውልዱ ማለት ነው። በዚህ በመሆኑም በአዲሱ ትውልድና በቆየው ትውልድ መካከል ዓለም ገባታል። አሁን ፈጥቶ ያለው ነገር በትግሉ ዙሪያ ላይ የሚተችበት ነውና ይህ ለትግሉ ተጽዕኖ እያሳደረ ነው ይባላል። በዚህ ዙሪያ ላይ በሚሰጠው አስተያየት አለ?
አዎ። አዲስ አይደለም ለእንትን ማነው አመለካከት ማለት ነው። አሁን ሰምተነዋል ብዙ ጊዜ። እንግዲህ ሁለት ነገሮችን በቅድሚያ ላንሳ ወደ ዋናው ጥያቄ ከመግባት በፊት፣ አንደኛ ትውልድ ሲባል በትክክል ትውልድን መውቀስ አይቻልም። ትውልድ ተብሎ ማለት ነው ያ ትውልድ ብዙ የህዝብ ወገኖችን ያካተተ በመሆኑ የ60ዎቹ ትውልድ ሲባል እንግዲህ አንድ ትውልድ ወደ እስከ 30 አመት ያለውን እድሜ እንኳን እንውሰድና በዛን ወቅት በተለያየ ፖለቲካ ጎራ ውስጥ የነበሩ ኃይሎች እንደነበሩ እናቃለን። ለምሳሌ በዛ ወቅት ወያኔ አለ፣ ሻቢያ አለ፣ ደርግ አለ፣ መይሶን አለ፣ ያፓ አለ። እነዚህ ሁሉ በአንድ ጎራ ውስጥ ሌሎችም አሉ። በአንድ ጎራ ውስጥ ከቶ ያ ትውልድ ብሎ ማለት ትክክልም አይደለም ካነጋገር አንጻር ማለት ነው። ስፔሲፊካሊ ከሌ ከሌ ብሎ ማለት ይቻላል። እንግዲህ የሌላውን ሌሎቹን ራሳቸው ይናገሩት። በኢያፓ በኩል ግን ያለውን ስለሚ መለከተን በዛ ለበዛ በኩል መልስ ለመስጠት ሞክራለሁ። ከዛ በፊት ግን ሁለተኛው ነጥብ ደግሞ ምንድን ነው? አንድ ትውልድ የአንድ ትውልድ ፍልስፍና ለአሁን የወደፊተኛው ትውልድ ፍልስፍና ለአሁኑ ትውልድ እንቅፋት ሆኗል ብሎ ያለ ችግሮችን ሁሉ ወዳለፈው ትውልድ መለጋትም ተገቢም አትክክልም አይደለም፣ መፍትሄም አያመጣም። ያለውን ችግር የመፍታት ኃላፊነቱ የአሁኑ ትውልድ ነው። ያንን ኃላፊነት ወስዶ መታገል መቻል አለበት፣ ማስወገድ መቻል አለበት። ያለፈውን መውቀስ ምንም ዋጋ የለውም ማለት ነው። ከእንትን በስተቀር ወይም እያላዘኑ ከመቀመጥ በስተቀር። ይህንን ካልኩ ዘንዳ የሀፓን አስመልክቶ እንግዲህ ምናልባት የሚወቀስበት አይዶን ነው ብዙ ፍልስፍና ሲባል በርካታ ያሉ ነገሮችን ያነሳል። ግን ሁለቱን ለአንሳና ምናልባት አንዳንዶቹ በደንብ ግልጽ አድርገው የሚያስቀምጡ ስለሆነ አንደኛው የግራ ርዕዮተ ዓለም የሚባለው አስመልክቶ ነው፣ ሶሻሊዝም የሚባለውን አስመልክቶ ነው። ሁለተኛው ደግሞ የብሔርና የብሔረሰብን መብትና እኩልነት አስመልክቶ ኢህአፓ ሲያራምድ የነበራቸውን የፖለቲካ መስመር ይመስለኛል። ሌሎችም ካሉ እንግዲህ ሊነሱ ይችላሉ። የግራ ፍልስፍናን የሚመለከት ልክ ነው፣ ኢህአፓ የግራ ፍልስፍናን ሲያራምድ የነበረ ነው። በዛን ወቅት ለኢትዮጵያ ውስጥ ላሉ ችግሮች መፍትሄ ይሆናሉ ብሎ ስለሚያስብ ነው። አብዛኛው ህዝብ የተጨቆነ ስለነበረ፣ አብዛኛው ህዝብ ደሃ ስለነበረ ለዛ ይጠቅማል ብሎ አስቦ ያንን ፍልስፍና ተቀብሏል። የግራውን ፍልስፍና ማለቴ ነው፣ ሶሻሊዝም የሚባለው። ግን በሂደት ደግሞ አንዳንድ ነገሮችን አይቷል። ሶሻሊዝም የሚለው በዛን ወቅት በተለይም በሶቪየት ዩኒየን ወይ በቻይና ወይም ደግሞ በምስራቅ አውሮፓ ሀገሮች የነበሩትን ስርዓቶች ሶሻሊስት ነን ብለው የነበሩትን ስርዓቶች ሲገመግም በአብዛኛው በሶሻሊዝም ስም አምባገነን የሆነ አንድ የሶሻሊስት ፓርቲ ያለበት እና ህዝቡ ራሱ መብቱን ያጣበት የተገደበበት መሆኑን ገና ቀደም ብሎ ነው ኢህአፓ የተረዳው። ስለዚህ በአንድ በኩል ማህበራዊ ፍትህ፣ እኩልነት፣ በተለይም ደግሞ የሀገር ሀብት ፍትሃዊ በሆነ መንገድ ክፍፍልን አስመልክቶ ኢህአፓ የሚያምንበት ሲሆን ለሰራተኛው ለጭቆን ማን ነው አርሶ አደር ኑሮ የሚሻሻልበት እና እንደ ሰው ሊኖር የሚችልበትን ሁኔታ መደረግ አለበት ብሎ የሚያምን ሲሆን፣ በሌላ በኩል ደግሞ እነዚህ ስርዓቶች በአምባገነንነት አንድ ኃይል አንድ ፓርቲ በላባደሩ ስን የላባደር አምባገነንነት ምን በሚል ስርዓቱ ላይ ተቀምጠው ህዝቡን ሲያሰቃዩ የነበረበት ሁኔታን ተረድቶ አቋሙን አሻሽሏል። ይህን አቋም ያሻሻለው በኋላ አይደለም፣ ገና እነ ጎርባቾቭ ግላስኖት እና ፔሬስትሮይካ ምናምን በሚል ለውጥ ለማምጣት እንቅስቃሴ ከማድረጋቸው በፊት ነው። ይህንንም በፕሮግራሙ አስቀምጧል። በ1976 ዓመተ ምህረት አካሄደው ሜዳ ውስጥ ያኔ ሰራዊት ነበረው። ሰራዊቱ እንቅስቃሴ የሰራዊቱ ነጻ ባወጣው ክልል ውስጥ ባካሄደው ጉባኤ ላይ ያስቀመጠው ይሄ በእኛ 76 ዓመተ ምህረት ነው፣ ወይም በፈረንጆች 84 ማለት ነው። እና ያን ጊዜ በእርግጥ ለእድገት የአንድን ሀገር ለማሳደግ ካፒታሊዝም ይጠቅማል። ካፒታሊዝም ግን የራሱ ጉዳት አለው። ማለትም የሚካበተው ኃይል ለተወሰኑ ብቻ እንጂ ለብዙሃኑ የማይደርስበት አለ። ይሄንን ለማጣጣም ሶሻል ዲሞክራሲ የሚለውን ፍልስፍና በመከተል በተግባር እያዋለን አሁንም ይሄንን ነው የሚከተል፣ አሁንም ያምንበታል። ይሄ ያመለካከቱ ጉዳይ ነው። በነገራችን ላይ ሶሻሊዝም አሁን ኢቨን በጣም ካፒታሊስት ነው፣ ካፒታሊስትና ሶሻሊስትን እንደ ጠላት አድርጎ ይመለከት በነበረው በአሜሪካ አሁን እኔ ባለሁበት አካባቢ እንኳን አሁን ተቀባይነት እያገኘ ነው። ይህንን መስመር የሚመራው የሚከተል ዲሞክራሲያዊ ዲሞክራቲክ ሶሻሊዝም በሚል የሚከተለው ግንባር ቀደም ተወዳዳሪ ሆኖ የቀረበበት ነው የምታዩት ነው። አብዛኛው ወጣት ደግሞ በወጣቱ ደረጃ ደግሞ አብዛኛው ደግሞ ከ50% በላይ ደግሞ ሶሻሊዝምን የሚደግፍ መሆኑ በየፖሎቹ የታየ ነውና ይሄ አመለካከት ጉዳይ ነው። በዚህ በኩል ልንወቀስ ማይገባም። አመለካከታችንን ዲሞክራሲ ተፈጥሮውን ሆኖ እኛም ይሄንን አመለካከት እየገፋ ህዝቡ ካልተቀበለ ህዝቡ በተቀበለም ምን ይሄደው? ህዝቡ ከተቀበለን ደግሞ ተግባራዊ ይሆናል ማለት ነውና ይሄ አንድ ነው። ሁለተኛው በዚህ በብሔርና ብሔረሰብ ጥያቄ የተባለውን አስመልክቶ በነገራችን ላይ አንዳንዶቹ እንዲሁን ትልበለውና ብሔሮችንም የፈጠረው ያፓሎ ለማለትም የሚቃጣቸው አሉ። በነገራችን ላይ በኢትዮጵያ ውስጥ 80-80 በላይ ብሔርና ብሔረሰቦች የራሳቸው ቋንቋም ይናገራሉ። ያፓ ባመጣ ብኖሩ እነዚህ ሁሉ ብሔሮች አይኖሩም ነበር የሚልም ያለማወቅ ለበለው ወደ ሌላ ከመሄድ ያለማወቅ አይነት ሁኔታ አለ። ይሄ በጣም የሚያሳዝን ነው ማለት ነው። ብሔርና ብሔረሰቦች ያሉ ናቸው የነበሩ ናቸው በፊትም የነበሩ ናቸው አሁንም ያሉ ናቸው ወደፊትም ይኖራሉ። የኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር ናት። ይሄንን በደንብ ማየት መቻል አለብን። የብዙ ቋንቋዎች ተናጋሪ ሀገር ናት እና ይሄንን በዛን ወቅት እኛ ይሄ ችግር ሊመጣ እንደሚችል እንደውም ያባ ከመመስረቱ በፊት ነው ገና በተማሪ ማህበር ነው የተነሳው ለነገር በዛን ወቅት የነበረው ተራማጅ ኃይል ይሄ ጉዳይ ይሄ ችግር ሊመጣ እንደሚችል በመተንበይ ያወጣው መፍትሄ ነው የብሔርና ብሔረሰብ እኩልነት ይኖር የሚለውን ማለት ነው። ብሔርና ብሔረሰብን ያፓም ወይም የግራ ኃይል አልፈጠሩትም። በነገራችን ላይ በወቅቱ የብሔርና የብሔረሰብ እንቅስቃሴን ማለት ነው እንቅስቃሴን ትግልን በወቅቱ የነበሩትን እንቅስቃሴ ብንገመግም የኤርትራው የነጻነት እንቅስቃሴ የተጀመረው ቀደም ብሎ ነው በ60ዎቹ ማለትም በፈረንጆች 60 በእኛ አቆጣጠር ወደ 53 ገደማ ማለት ነው። በ53 ዓመተ ምህረት ምንም አይነት የተማሪ እንቅስቃሴ በዚህ ደረጃ አልነበረም። ወደ የነዋቆ ጎቱን እንቅስቃሴ ብናይ በ54 56 ዓመተ ምህረት አካባቢ ነው ተፋፍሞ የተነሳው። የሜጫቱ ለማን እንቅስቃሴ ብናይ ቀደም ብሎ ገና በ653 ዓመተ ምህረት ነው ተመረዳጃ ማህበር ተነስቶ እንቅስቃሴ ነው የጀመረው። ከመረዳጃ ማህበር ደግሞ ሌሎች የፖለቲካ ጥያቄዎችን ያነሳው ማለት ነው። የምዕራብ ሶማሌን እንቅስቃሴ ብናይ WSLF ተብሎ በዛን ወቅት ሲጠራ በነበረው ማለት ነው ስናይ የተነሳው ገና በ50ዎቹ በ54-55 ዓመተ ምህረት አካባቢ ነው። ይሄንን ሁኔታ አይተን ነው እነዚህ ነገሮች ያደጉ ከሄዱ የሀገሪቷን ህልውና የሚፈታተን ነው የህዝቦቿን አንድነት የሚፈታተን ነው። ዋናው ነገር በእኩልነት ላይ የተመሰረተ አንድነት እንዲፈጠር ማድረግ ነው። ብሔርና ብሔረሰቦች በራሳቸው ቋንቋ እንዲናገሩ በራሳቸው የራሳቸውን ባህል እንዲያሳድጉ ወይም አካባቢያቸውን በራሳቸው እንዲያስተዳድሩ የሚል እንግዲህ የወጣበትና ያፓም ይሄንን ይዞ የተከተለበት የታገለበት ነው። ከዛ ውጭ ግን አሁን ለመጣው ይሄ የብሔር ኤትኒክ ፌደራሊዝም ለሚለው ወይም ደግሞ ብሔርን በብሔር ከልሎ አንድን ክልል በቋንቋ ከልሎ ያንን እንደ መንግስት አድርጎ የዛ ፌዴሬሽን የብሔር ፌዴሬሽን የሚለው ያፓ በጽኑ ነው ሲቃወም የቆየው ማለት ነው። ገና ካፈጠጠሩ ጀምሮ ይሄንን ያመጣው ወያኔ ነው። ወያኔን መውቀስ ወያኔን መታገል ያስፈልጋል። በዚህ ደረጃ ያጣ ታግሏልም ያፓ ታግሏል ገና ከመጀመሪያው። ይሄ ምንም የተረጋገጠ ነው በዚህ በኩል ማለት ነው። ግን ተባባሪ አጥቷል። አሁን ያፓን በዚህ ጉዳይ የሚወቅሱት እና ብዙ ትችት የሚሰነዝሩበት ሰዎች ወያኔ ሲገባ አብረው ቤተ መንግስት የገቡ ሰዎች ናቸው። ለምን ትነኩታላችሁ ትግሬ ስልጣን አያዝ ወይ ብለው ሲከራከሩንና እኛ ሲታገሩ የነበሩ ሰዎች ናቸው አሁን መልሰው ይሄንን የሚሉት እና ምንም አያስደንቅም። ይሄ ግን ያኔ ታግሏል ያባ ማለት ነው። ይሄንን አሁንም አይቀበልም ወደፊትም አይቀበልም። እንዲህ አይነት የባንቱስታን አይነት ክልል ከልሎ ከሌ አትድረስብኝ እዚህ ብሔር አትድረስብኝ የሚል ነገር መኖርም የለበትም። የብሔርና ብሔረሰብ ነጻነት፣ እኩልነት፣ በቋንቋ የመናገር ባህልን የማሳደግ ይሄ መብት መሰጠት አለበት። አሁንም እንታገላለን ለዚህ። ከዛ ውጭ ግን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር ናት። ብዙ ክሮች ያጋመዳትና ያስተሳሰራት ህዝብ ያለበት ሀገር ናት እና ይሄ ማንንም አያፈርስም። ይሄ እንዳለ ሆኖ ግን የተረሱ ብሔረሰቦች መብታቸው መጠበቅ መቻል አለበት የሚል ነው እምነታችን። በዛን ወቅት እኮ በነገራችን ላይ በዛን ወቅት ስለ ጋምቤላ ወይም ስለ ቤንሻንጉል ጉሙዝ ማንም የሚያቃል ነበር። በነገራችን ላይ ማለት በአብዛኛው ኢትዮጵያ የሚታወቁ ብሔርና ብሔረሰቦች አይደሉም። ሙርሲ የሚባለው አሁንም ብዙ ሰው የሚያቆም አይመስለኝም። ብሔረሰብ እንጂ እንዲህ አይነት ብሔረሰቦች አልታወቁም። እነዚህ መብት እንዲጠበቅ ነው እኛም ፍላጎታችን የነበረው ማለት ነው። ሌላ ነገር የለውም። ይሄ ተጠብቆ ግን በጋራ በአንድ ላይ መኖር እንችላለን። ብሔርና ብሔረሰቦች በየቋንቋ የሚናገሩ በተለያዩ ሀገሮች አሉ። እነሱ የሚኖሩበትን የአገዛዝ ዘዴ ተከትለን መሄድ እንችላለን። ምንም ችግር የለውም። መብታቸውን አስከብረን ማለት ነው። እና ይሄ ነው ይሄን አመለካከት ነው ሲያራምድ የነበረው። አሁን ይሄንን ነው ያፓ ያመጣብን የሚለው አንደኛ ትክክል አይደለም። እነሱ የሚሉት የኤትኒክ ፌዴራሊዝም ነው። ኤትኒክ ፌዴራሊዝም ነው ያመጣው ወያኔ ነው። ወያኔን ይክሰሱ፣ ወያኔን ይታገሉ። ይሄ ነው። ሁለተኛ አሁን ላለው ችግር ኃላፊነቱ አሁን ያለ ነው ነን እኛም ጭምር ማለት ነው። አሁን ያለው በዚህ እየኖርን ያለ ነው ሰዎች ነን። መፍትሄም ለማምጣት የምንችለው ወጣቱም፣ ሽማግሌውም፣ አከለኛ እድሜውም ምንም ሁሉም ያለው መፍትሄ ለማምጣ የምችለው ያሁኑ ነው። ወደ ሌላ መለጋት አያስፈልግም። እንዲህ ነው ተብሎ አይቻልም ማለት መፍትሄም ሊሆንም አይችልም። አንደኛ ትክክልም አይደለም እና ይሄንን ለማምጣት ለማስወገድ እንሞክር ነው በእኛ በኩል ያለው ጥሪ ይሄ ነው። አሁንም ቢሆን ይሄ ጉዳይ አለ። ቅድም አላነሳሁትም እንጂ የኢትዮጵያን ጉዳይ ነው ወደ መፍትሄ ሊያደርስ የሚችለው የሽግግር ሂደት ነው። መሰረታዊ የሆነ ሽግግር ወደ ዲሞክራሲያዊ የሚያስኬድ ሽግግር ከተካሄደ
ወደዛ መፍትሄዎች እንመጣለን እንችላለን። ዋናው ግን አሁን ያነሱት የተነተኗቸው ነገሮች እርግጥ ብዙ የሚያዋዩ ነገሮች አሉባቸው። እንትኑ ግን መሰረታዊ ጥያቄው ምንድን ነው? የብዙዎችም አስተያየቶቻቸውን የሚሰጡት ይሄ የኩነት ጉዳይ የሚነሳበት ጊዜ በአንድ ብሔር በአማራ ዙራ ላይ ያጠነጠነ አማራን እንደ ጠላትነት መቁጠር ሲጠነጠን የነበረ ትንታኔዎች ሁሉ ቢቀርቡት አማራን በማስጠቃት ደረጃ አማራ ገዢ ነው፣ አማራ ያስጠቃ ባህልን የሚረገጠው እሱ ነው የሚል ይሄንን ጭራቅ አድርጎ የመፍጠር ነገር ያፍልስፍና ውስጥ ይገኝ ነበር የሚለው ጥያቄ ነው። እና ይሄንን ሲወደ በሌላ ርዕሶች ላይ ካልሄንበት በስተቀር አንዱ ክፍል ማለት ነው በእኩልነት የብሔር ብሔረሰቦች እኩልነት ሲተነተን አማራን በጠላትነት በማስቀመጥ ስለነበረ ነው። ይሄ ነው እንትኑ አሁን ህብረተሰቡን እያሟገተም ያለው። እና አቶ ፋሲካ ውይይታችንን ለትንሽ ደቂቃዎች ያህል እናቆምና ስልክ መልሼ እደውላለሁ። አድማጮቻችን የምታዳምጡት ከስቶኮልም የሚተላለፈው ኢትዮጵያነት ሬዲዮ ነው። የዛሬው እንግዳችን አቶ ፋሲካ በለጠ የአፓ አመራር አባል ጋር የምናደርገው ውይይት ይቀጥላል። እስከምንመለስ ድረስ በተከታዩ ሙዚቃ አጠብቁን። አርማጮቻችን እንግዳችን እንደገና ግተናቸዋል ተናስተልኝ አቶ በላቶ ፋሲካ ይሰማል
ይሰማኛል
አሁን ባነሱት ዙሪያ ላይ እስቲ በትንሽ ቆይታ እናድርግ መቼም ብዙ ጥያቄዎች ለማቅረብ ወፈልግ የነበረ ሰዓቱም እየሄደ ነው ምናልባት በሚቀጥለው ሳምንት ጊዜ ካለዎት መቀጠል ደስ ይለኛል በዚሁ በኢሃፓን በአማራ ህልውና ትግል ዙሪያ ላይ ይወቀሳል ተጻራሪ አቋም ያንጸባርቃል ፓርቲው በኢትዮጵያ ውስጥ ፈራረቁ ግጭቶች ላይ ያለ ኃይላቸውን የሚያሰርቡ በአማራው ላይ አማራውን ጥሎ ማጥቃት ነው በመሆኑ ዛሬ ትልዱ ለጨርሶ መጥፋት እየተደረገ ነውና ይሄን አስመልክቶ ይሄ የሚሰነዘረው ጥያቄ መቼም በይፋ ስለሆነ ተሰሙታላችሁም ታቁታላችሁ በሚል ነውና ተጻራሪ አቋም በዚህ ላይ የሚጠቀሰው ለምሳሌ ነው እንደው ለመሞገት ሳይሆን በጉዳዩም ላይ አንድ ክትትል አድርገሰ ነበር አንድ ጊዜ በጉምዝ መተከል አማሮች ተገደሉ ስጋቸው ተበላ እንደባለተው ጊዜ ለሃፓ አንድ መግለጫ አውጥቶ ነበርና ያ መግለጫ ብዙውን ለብዙዎች አጨቃጫቂ ሆኖ ከእውነት የራቀ ነው በሚል ያን መስክ የተናገሩት ለማስተባበል ሞክሯል ፓርቲውና አንድ እንደ ምሳሌ ነው ለመሆን ለማንኛውም ሃፓ ከሚወቀስባቸው አንዱ ክፍል በአማራው የህልውና ትግል ዙሪያ ላይ ተጻራሪ አቋም አለው የሚል ነገር ይሄን እስቲ ትችት ወይመለከት ሃፓ አስተያየት ምንድነው?
እሺ አው የነነ ተደጋጋሚ ትችትም ሰማለን ሰምተናል እና ቃልን መልስም ሰጥተንበታል በየጊዜው እንግዲህ ለመስማትም ፍላጎት ያላችሁ ሰዎች ሊኖሩ ስለምችሉ እሱ ምንም ማድረግ አንችልም ግን አንዳንድ ጭብጦችን ለማለት ፈልጋለሁ አንደኛ ያባ የሁሉም ብሔርና ብሔረሰብ ድርጅት ነው ሁሉም አባላት ሁሉም ብሔር ማለትም አብዛኛው የተለያዩ ብሔርና ብሔረሰቦች አባል የሆኑበት ድርጅት ነው። ኢህአፓ ውስጥ ኦሮሞ ወይም ጉራጌ ወይም ትግሬ ወይም ሌላው እንዳለ ሁሉ አማራም በብዛት አለ። በብዛት አለ ማለት ነው። ይሄ ሊታወቅ ይገባል። ከየት እንደመጣ መናገር አልፈልግም እንጂ ብዙዎቻችን ብዙ የአማሮች ብዙ ኦሮሞዎች ብዙ ከሌላ ብሔር የመጡ አሉ። የደቡብ አካባቢ ከከምባታ ከሀዲያ ከምን ማስ ናቸው ማለቴ ነው እና ይሄ እንግዲህ ህብረ ብሔር የሆነ ድርጅት አማራም አባልነት በብዛት ያሉበት ድርጅት ጸረ አማራ ሊሆን አይችልም። ሳይንሳዊም አይደለም አለበለዚያ ድርጅቱ አይቀጥልም ማለት ነው። በሎጂክ ከሄድ ማለት ነው ወይም አትሊስት ከአማራ ውጭ የሆነ ድርጅት ይሆናል ማለት ነው። ጸረ አማራ ልንሆን አንችልም። እንደውም እኛ የተከሰስንበት በጠባቦቹ ወያኔም ጭምር ማለት ነው ስንወለጀልበት የኖር ነው አማራ ናቸው በሚል ነው። ሜዳ ውስጥ ትግራይ ውስጥ ሰራዊቱ እንቅስቃሴ በሚያደርግበት ወቅት የኢህአፓን ወይም ኢህአሰን የአማራ አባይ ኢትዮጵያ የአማራ አባይ ኢትዮጵያ ብሎ ነበር የሚከሰይ ነበረው። በሰራዊት ውስጥ የነበሩትን የትግራይ ተወላጆች የአማራ ኩራኩር ማለትም የአማራ ቡችሎች አማሮች ናቸው እንትን የሚሏቸው የአማራ ቡችሎች እያለ የሚሰድብበት ሁኔታ ነው የነበረው ማለት ነው። እና ኢህአፓ የሚወገዘው በሌሎች ተባባሪ ኃይሎችም እንደዚሁ ነው። የአማራ ተወካይ ነው የአማራ እንትን ነው በሚል ነው እንጂ አማራን የሚጠላው ይጠላል አማራን ከአማራን እያጠቃ ነው የሚል ግን ማንም የለም ከተባባሪዎቹ መካከል ማለት ነው። ይሄንን በደንብ ማስቀመጥ ፈልጋለሁ። ከዛ ውጪ የአማራን እንትን አስመልክቶ ቆሟል። ማንኛቸውም ብሔርና ብሔረሰብ እንዲጠቁ አይፈልግም ይሄ ሁሉም በእኩልነት እንዲኖሩ ነው እንጂ እና ሌሎች ብሔርና ብሔረሰቦች ሲጠቁ ድምጹን ሲያሰማ እንደነበረውና ሲታገል እንደነበረው ሁሉ አማራ ደግሞ ሲጠቃ ድምጹን አሰምቷል ታግሏል። ይሄ ምስክር ነው ምንም ታሪክ የመሰከረው ነው። አሁንማ እንደውም በዘመናዊ መንገድ በቪዲዮና በስዕል ሁሉ ማለትም በፎቶግራፍ ሁሉ በደንብ ያለ በማስረጃ የሚቀመጥ ነው ማለት ነው። ወያኔ በገባበት ወቅት በበደል ነው በአርባ ጉጉ እና በሌሎች ቦታዎች ማለት ነው በዛ አካባቢ የነበሩ ቦታዎች ላይ አማራ ያማራ በየረሰው ሲጠቁ ድምጹን ያሰማው በግንባር ቀደምትነት ያባ ነው። በውጭ ሀገር ሰላማዊ ሰልፍ ኦርጋናይዝ አድርጎ አደራጅቶ የተቃወመ የተንቀሳቀሰ ያባ ነው። በሚያሰማው በጽሁፍ በመግለጫ ያወገዘ በጽሁፍ ቅስቀሳ ያካሄደ ያባ ነው። ወንጀለኞችን በሙሉ ከወያኔ ጀምሮ ሌሎችን ያን ጊዜ ኦነግ ነው በእርግጥ ኦነግ ጨምሮ ማለት ነው። ይሄ እንግዲህ በወተር በአርባ ጉጉ በበደን ነው በጋራ ሙለታ ምን የተደረጉትን ጭፍጨፋዎች ከዛ ወዲያም በየቦታው ሲደረጉ የነበረው በአማራ ላይ ጭፍጨፋው ሲደረጉ መፈናቀሉ ሲደረጉ ድምፁን ሲያሰማ የነበረው የአባ መሆኑ ግልጽ ነው። ይሄ አንድ ሊረጋገጥ ይገባል። ሌላ በእንትን ደረጃ በእኩልነት ደረጃ ሁሉንም በእኩል ነው የሚያየው። ይሄ ግልጽ ነው። ሁሉም ብሔርና ብሔረሰቦች በእኩልነት መምጣት አለባቸው፣ እኩል መሆን አለባቸው የሚል ትግል ያካሄዳ። ይሄ ደግሞ ፍትሐዊ ነው። ምንም እኩልነትን መጠየቅ አግባብ አይደለም ሊባል አይችልም። ይሄ የተነሳው በጉሙዝና በጉሙዝ ብሔረሰቦች ላይ የተደረገውን እኛ በእኛ በኩል ማስረጃ አላገኘንም። በነገራችን ላይ የጉሙዝና በጉሙዝ አካባቢ የእኛም ሰራዊት የነበረበት ሁኔታ ስለነበረ ብዙዎቻችን በቅርብ ነው የምናውቀው። ያኗኗራቸው እንዴት ነው? ምንድን ነው? ምን ሲያደርጉ እንደና የምናውቀው ነው ማለቴ ነው። ቤኒሻንጉል ጉሙዝ አካባቢ ያለውን ሁኔታ እና በዛ ደረጃ በብሔርና በብሔረሰብ ደረጃ አሁን እንደሚደረገው ጥቃት ምናምን እየተፈጸመ ነው ያንን ሁሉ ድምፃችን እናሰማለን። ጥቃቶች አይኖሩ ለማለት አይደለም፣ ግን በቀረበበት ደረጃ ሰው በልቷል ምን የሚል ነገር ማስረጃኛ አላገኘንም። በዛም አካባቢ የራሳችንም ምንጭ ስለነበረ ማለት ነው፣ ምንጭ ሳይኖረን አይደለም፣ ምንጭ ስለነበረ የራሳችን ሰዎችም ስለነበሩ እንደ አይነት መረጃም አለመኖሩን ስላረጋገጥን ያ ትክክል አይደለም። ሌላ ነገር መናገር ይቻላል፣ ግን አንድን ብሔረሰብ እንደው ሌላ እንደ አውሬ አድርጎ ማቅረብ ተገቢ አይደለም በሚል አውጥተናል። አሁንም መከራከር እንችላለን በሱ ደረጃ፣ ግን ያንን በማውጣታችን ደግሞ ጸረ አማራ አስኬደንም አያሰኘንም። አማራ ማለትም ሁሉም ድርጅት የራሱን መብት ለማስጠበቅ ቋንቋውን እንትን ለማለት ቢደራጅ ደስ ይለናል። ምንም ችግር የለንም። እኛ በዛ በኩል በአማራም አካባቢ የተደራጁ ኃይሎችንም እናከብራለን፣ መብታቸውን እናከብራለን ማለት ነው። የምንቃወመው ነገር ቢኖር በፖለቲካ ደረጃ በብሔር መደራጀቱን እንቃወማለን። ያንን እንቃወማለን ስንል ሀሳባችንን እንሰጣለን ማለት ተገቢ አይደለም። ኢትዮጵያን ለኢትዮጵያ አንድነት አይበጅም፣ ሀገሪቷን ይከፋፍላል የሚል ቀደም ብሎ የነበረን አቋም ነው፣ አሁንም ያለን አቋም ነው። በፖለቲካ መስክ በብሔርና ብሔረሰብ መደራጀት የኢትዮጵያን አንድነት አያረጋግጥም። የኦሮሞ ፓርቲ፣ የአማራ ፓርቲ ምናምን የሚለውን ነገር እኛ እንቃወመዋለን። ወይም እንግዲህ በዲሞክራሲያዊ አሰራር ተቃውሞም ድጋፍም ያለ ስለሆነ ይህንን የሚደግፉ ይኖራሉ፣ የሚቃወሙም ይኖራሉ። ምንም በሱ በኩል ተቀብለን እንሄዳለን ማለት ነው። ግን አቋማችን ይሄ ነው። ይህም ደግሞ አለመሆኑ ታይቷል እኮ ማለትም ባለፉት 7 ዓመት ወያኔ ስልጣን ከያዘ በኋላ በብሔር እና ብሔረሰብ በፖለቲካ መንገድ ፖለቲካ ማለት ነው፣ ሌላው አይደለም። ለፖለቲካ ስልጣን ተደራጅቶ መንቀሳቀስ የበለጠ ክፍፍልን፣ የበለጠ ውጥረትን፣ የበለጠ ቅራኔን ይፈጥራል እንጂ አንድነትን አያመጣም። ከዛ ይልቅ በፖለቲካ አስተሳሰብ መደራጀቱ ይበጃል ብለናል፣ አሁንም እንላለን። በዚህ በኩል እንግዲህ የሚቀርብብን ትችት ካለ ያን ለመቀበል ዝግጁ ነን። ከዛ ውጭ እኛ አማራ ላይ የተነሳንበት ወይም ጥቃት የፈጸምንበት ለራሳችን ላይ ማድረግ መሆን ስለሚሆን ማለት ነው። ጨርሻለሁ።
አይ በጣም ጥሩ። ይሄም ራሱ የሚያወያየን ነው። እስቲ በመሰረቱ ያንዳንዱ የብሔር ድርጅት የተመሰረተው አማራውን ለማጥቃት ስለሆነ የሚጠቀው ክፍል መቼም አትደራጅ ብሎ መከራከር እንደዛ ብለዋል ማለት ሳይሆን ዛሬ በመድረክ ላይ ያለው ጉዳይ ግን ይሄ አይደለም አሁን ያለው የውያኔም የሚያጠቃው አማራው ነው ኦሮሞውም የሚያጠቃው አማራው ነውና ይሄ ያልተደራጀና ህልናውን አደጋ ላይ የተጋለጠ መቼም ግን ምንድነው ሁላችንም ቢደራጁ ለኢትዮጵያ አስባሉ ነውና በአማራው ነበሮች መካከል ሰማይና ምድር ልዩነት አለ መስለኛልና እስቲን በላ ጊዜ እንመለስበት ይሆናል ማአት ጥያቄዎች አሉ ብዬ ነበርነትም 3 4 ጥያቄዎች ይቀሩኛል ይዚያች ይሄደ ነው አንድ ግላንሳና በሚከተለው ሳምንት ቁልፎ ደሆነው ምን ይደረግ የትግዱ መፍትሄው ምንድነው በሚለው ላይ ማተኮር ያለብን ነገሮች አሉ ሁለት ጥያቄዎች አሁን ለጊዜው ግን አንድ ጥያቄ ላንሳስቲ በዛሬው ኢትዮጵያ እንግዲህ መስቅልቁላ ወጣው ዜጎች ሁሉና ለአደጋ በተጋለጠበት አስከፊ ወቅት የጽንፈኛው አገዛዝ የመደመር ፖለቲካ ውስጥ የማይሳተፈው ኢህአፓ ነው ብቻኛ ያረጋዋል ያም አልገባም ወይን ማሳተፈም ያው ኢትዮጵያ ውስጥ ያለን ቅስቀሳ ቢሆንም ፓርቲው አመራሩ ገብቶ ሰተፋለው አላለም ይሄ እንግዲህ ብቻኛ ድርጅት መናቀው እሱ ነው አንዳንድ ጥያቄዎች ግን ይነሳሉ ለምሳሌ ኢህአፓ በወያኔ ዘመን ተወካዮቹ ወደ አዲስ አበባ መላክ ጉባኤ ላይ ለመሳተፍ ፈቃደኛ ሆኖ ታይቷ ነበር በአሁን ወቅት ግን ጥሩን አልተቀበለም የዶክተር አብይ መደመር በምን መመዘኛ ነው በወያኔ ጊዜ ለድርድር መግባት መፈለግና አሁን በመደመር ፖለቲካ ላይ አለመሳተፍ የሁለቱ ልዩነት ምንድነው ብለም ይጠይቃሉ ለዚህ መልሳላችሁ
እሺ ያው በመጀመሪያ የጥያቄውን መነሻ ትንሽ እሱ ላይ ልታች ይፈልጋለሁ ማለትም ትክክል ስላልሆነ ማለት ነው መነሻው ወያኔ ጊዜ አባ ለድርድር ገብቷል ማለትም ወያኔ ጠርቶት ለድርድር ለመደራደር ገብቶ ነበር ያው አባሎቹ ታስረው ነበር የሚለው
ለረመውት መሰለኛ ተፈዚ ቅርታ ያቀራረብ ስለሆነ ይችላል በጉዙ እንትን ተቀምጧል ተደራደሩም ግን ያው ወደ ለመሄድ ተሂዶ ስለነበር በመንገድ ላይ ስለነበሩ ተጓዦቹ አልተሳተፉም ጋር ተቋርጧል ነገሩ ግን ጥሪው ተስተጋብቷል ወያኔ በመጋበዙም ላይሆን ይችላል ግን ሌሎችም አሸማጋዮች ሊኖሩ ይችላሉ ግን እንደ ሁለቱን ይሄን ያህልም እንትን ነው ለልዩነቱ ለማስገንዘብ ያህል ነው እና መሰግናለሁ እሺ ቀጥል ይቅርታ
እሺ እሺ አይ እንዲሁ ከነሳው ዘንድ አላብራራውና በዛን ወቅት በአዲስ አበባ የተደረገ የሰላምና እርቅ ኮንፈረንስ የሚል ነው ኮንፈረንስ ተዘጋጅቶ ነበር ያዘጋጀውትም ተቃዋሚ ኃይሎች ናቸው በአገር ውስጥም በውጭም ያሉ ተቃዋሚ ኃይሎች ናቸው ያንን ኮንፈረንስ ያዘጋጁት ያ የሰላምና እርቅ ኮንፈረንስ የወያኔ ያን ጊዜ የሽግግር ወቅት ውስጥ ነበር የነበረው ወያኔ በራሱ መንገድ የተነሰሰውና ተግባራዊ ያደረገው እንደውም ደግሞ ይሄ አሁን በጣም የምናወግዘው ህገ መንግስት የዚህ ሁሉ ችግር መንስኤ ነው ብለን የምንትን የመደብ ነው ያለው ህገ መንግስት አጥፊው ህገ መንግስት የሚረቀቅበትና ወደ መስለቅ የሚሄድበት ሁኔታ ስለነበር ያንን ተገንዝበው ውጭና ውስጥ ያሉት ኃይሎች ይህ ሽግግር አቅጣጫው ትክክል አይደለም በሌላ አይነት መንገድ መሄድ መቻል አለበት ለዛ ግፊት ማድረግ መታገል መቻል አለብን ስለዚህ አንድ ላይ ስብሰባ አድርገን ስብሰባ ጠርተን ወያኔንም ጭምር ከዛም የውጭ ኃይሎችንም ያን ጊዜ ሲረዱት የነበሩትን እና አሜሪካ እና ሌሎች የአውሮፓ መንግስታት እና የመሳሰሉትን ጠርተን ይሄ ሽግግር ሁሉን አቀፍ አይደለም አሳታፊ አይደለም ችግሮችን በሰፊው የሚያይና የሚዳስስም አይደለም አልታየበትም ስለዚህ ያንን መፍትሄ ሊያመጣ የሚችል ሌላ የሽግግር ሂደት ይደረግ የሚል ፕሮፖዛል ለማቅረብ እና እንዲሁ የእንቅስቃሴ አንዱ አካል ለማድረግ የታሰበ እንት ነበር ያኔ እንግዲህ ያባ ራሱ የንቀሳቀሰ የነበረው በህብረት ኃይል አማካይነት ነበር ማለትም ኢዳግ የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት የሚባል ኢዳግ የሚባል የህብረት አካል ነበር በዛ ውስጥ አንድ ሆኖ ነው ይሄ ሐሳብም የፈለቀው እንትን ያለው በዛ ውስጥ በተካሄደ እንቅስቃሴ ነው እና ከሌሎቹ ጋር አብሮ ሆኖ ማለት ነው የኢዳግዎችም አይደለም ከሀገር ውስጥም የነበሩ በዛን ወቅት ደግሞ ሌሎችም በውጭ ሲንቀሳቀሱ የነበሩት እንደምን አይነቶቹም ጭምር የተሳተፉበት ሂደት ነው anyway ለማሳጠር በዚያን ኮንፈረንስ ሀገር ውስጥ ኢህአፓ በሙሉ ልብ ይቀበላል ያ አይነት ውይይት ድርድር እና ደግሞ የትግል አካል ነው እንዲህ አይነት ነገር ቢደረግ ማለት ነው ብዙ ህዝብ ግንዛቤ ይሰጣል ለብዙ ህዝብ ሊያሰባስብ ይችላል ህዝብ ከተሰባሰበና ግንዛቤ አግኝቶ ከተሰባሰበ ደግሞ ወደ ትግል ለውጦ ወደ አመጽ ቀይሮ ያለውን ኃይል ሊያስገድድ ይችላል የሚል መምለስ ስለነበር ይሄንን በተቀሉ አልተቃወመም ይቀበላል ያፓ እንደውም አስተዋጽኦ አድርጓል ግን አገር ቤት መካሄዱን ሲቃወም ተቃውሟል ያፓ ማለት ነው ግን አብዛኞቹ የኢህአዴግ አባላት በህብረት ውስጥ የነበሩ የኢህአዴግ አባላት ያይ መሄዳለብን የሚል ውሳኔ ከወሰኑ ሲወስኑ ያፓም ውሳኔውን ተቀብሎ በዛን ወቅት ኢህአዴግ ውስጥ የነበሩትን ወኪሎቹን እንዲሄዱ ተደርጓል ያፓ ግን የአገር ውስጥ መደረጉን የሚቃወመው የጸጥታ ሁኔታ አስተማማኝ አይደለም ከሚል ነው ማዝ ማሰር ማከት ወይ ሌላ ነገር ማድረግ ይል ይችላል ብሎ የራሱ ተመክሮም ስለነበረው ብዙዎቹ በዛን ወቅት አመራር አባላቱ ሌሎች አባላቱ ከይዘው መዳረሻቸው የጠፋበት በአዲስ አበባም ጭምር አንዳንድ አመራር አባላት የተገደሉበትና በቡሲን ከሳቀሱ የነበሩ ማለት ነው ተይዘውም ደግሞ ግማሾቹ ተይዘው መስር ቤት የነበሩበት ሁኔታ ስለነበር ያንን መራራ ሁኔታ ስለሚያቅ አይሆንም ብሎ ተከራክሮ ነበር ግን ይዳቀባል ድርጅቶች ውሳኔ አብዛኞቹ ስለወሰኑ ተቀይዷል ታስረዋል ማለት ነው ይሄ ነው የነበረው ሁኔታ እንጂ ፈልጎ ይሄድ አይደለም ለማለት ነው ያንን ግንዛቤ ከሰጠው ዘንዳ ወል ያዚ ያብይን እንትን ማምጣት በተደጋጋሚ ተናግረናል እኛ በዛን ወቅት የተካሄደው ቀደም እንዳልኩት የተካሄደው የጥገና ለውጥ ነው በጥገና ለውጥ ራስን ለማደላደል ነው እንጂ ደንበኛ የሥርዓት ለውጥ የሚያስገድደው የኛ ጥያቄ የሥርዓት ለውጥ ነው ወጥ ከአምባገነን አገዛዝ ወደ ዲሞክራሲያዊ ሥርዓት መሸጋገር አለብን ያንን ያ ስርዓት ለውጥ ሊመጣ የሚችለው ደግሞ በሽግግር ሂደት ነው ብለን አምነን ስለነበርና ያን የተደረገው እንቅስቃሴ ያንን ሊመጥን ስላልቻለ የኛን አመለካከት የኛን ግንዛቤ ሊመጥን ስላልቻለ ተቃውመናል በእርግጥ በዛን ወቅት የተደረጉ አውንታዊ እርምጃዎች አሉ ምንም በሱ በኩል ምንም ችግር የለም የፖለቲካ እስረኞች መፈታት ለነገር ሁሉም አልተፈቱም የኛ አባላት አልተፈቱም ለምሳሌ ግን ብዙዎቹ ተፈተዋል ጥሩ ነው አንታዊ ነው የውጭ ድርጅቶች ወደ ሀገር እንዲገቡ ተደርገዋል በልቅ ነው የገቡት አሁን ቀደም ላነሳነው ስብስብ እንትኖችም አንዱም ዝም ብሎ በልቅ መጥራትና ከፋፋዩንም ምኑንም አሰባሰብ ራሱ ተቃመታ እንደሌለውም አይተናል ማለት ነው ለዛ ሁሉ ገደብ ሳይበጅለት የተደረገው ግን ገብተዋል መግባታቸው ጥሩ ነው እንዲህ እርምጃዎች ተወስደዋል በዚህ ላይ ችግር የለንም እነዚህ እርምጃዎች ግን ወደ ዲሞክራሲያዊ ስርዓት አያመሩም ወደ ዲሞክራሲያዊ ስርዓት ሊያመሩ የሚችሉት ስር ነቀል የሆነ ለውጥ በሽግግር ሂደት ሲኖር ብቻ ነው እውን ሲኖር ብቻ ነው የሚለውን አመለካከታችን ስለነበር ያን የተቃወመናል የሀገራችን ችግር የስልጣን ችግር አይደለም ሀገር ውስጥ ገብቶ በምርጫ መወዳደር መፍትሄ አያመጣም የሚል እምነት አለን እኛ በእኛ በኩል ስለዚህም ያልገባ ነው የሚገባው ለስልጣን ነው ተደራጅቶ ለምርጫ ለመሳተፍ ከሆነ ዋጋ የለው በሚል እንግዲህ ለህዝባችን ግንዛቤ መስጠት ያስፈልገናል በሚል ሀገር ውስጥ በነገራችን ላይ ሀገር ውስጥ አባላቶችም አሉ ሀገር ውስጥ ያሉትን አባላት ይፋ እንዲወጡ አላደረግንም ውጭ ያሉትን ወደ ውስጥ እንዲገቡም አላደረግንም ትግላችን እንቀጥላለን ለህዝቡ ግንዛቤ መስጠት አለብን ብለናል ይህንን በማለታችን ብዙ ትችት ደርሶብናል ተወግዘናልም እንደውም አንዳንዶቹም የኢትዮጵያ ጠላትም አድርገውም የፈረዱብን አሉ በነገራችን ላይ በዛን ወቅት ማለቴ ነው አሁን ግን ከሁለት ዓመት በኋላ የነበረውን ሁኔታ ሲያዩ ያን ያህል ትችት ለመስጠት አንገታቸውን ቀና ሊያደርጉ የሚችሉ አይመስለንም በእኛ በኩል
አይ በጣም ጥሩ አቶ ፋሲካ ምናልባት የሳታችንም ገደብ እንትን ያለን ነውና ይችላሉ ነክ በሚቀጥለው ሳምንቱን አንዳንድ ጉዳዮች አሉ ስለ ትግሉ አቅጣጫ ስለ ተቃዋሚዎች ተፎካካሪነታቸውና ተቃዋሚዎች ነው ይባሉ ተፎካካሪዎች በላላይ ደግሞ የሃፓ መፍትሄ ባገኙታ የብሔራዊ ፖለቲካ ውስጥ ምንድነው የሚለውን ዙሪያ ላይ አልተዋየንም እና ወደ ዋናው ቁልፍ ጉዳይ ላይ እንመለሳለን አሁን ለሰጡን አስተያየትን በጣም መስከውን ለተካፈሉን አስተያየቶች በጣም ነው እናመሰግነው ብዙ ማብራሪያዎች ግልጽ ላልነበረው ግልጽ እንዲሆንለት አድርገዋል ሁላችንም እንግዲህ አንዳንድ ነገሮችን ርማቶች ካስፈለጉ ሰው ባሳሰብም በሌላ መንገድ ቀና ያሉ ነገሮችን በተለይ አንድ ሀገር አንድ ኢትዮጵያ አንድ ህዝብ በለው ለሚያምን ሰው ድርጅት ወይንም ግለሰቦች ባን ላይ እንዲሰባሰቡ የሚያደርጉ እንትኖች ቢፈጠሩ ጥሩ ነው ከችግርም ከቅራኔዎችም ተነስተው መፍትሄ ማግኘት ይችላል ይመስለኛል እና በጣም እናመሰግናለን ናትፋስካስ ለዛሬው ውይይታችን የቀጥለው ሳምንት ግን ወደ ዋናው ጉዳያችን ወደ አሁኗ ኢትዮጵያ መፍትሄው ምንድነው ያባትግል እንዴት ወደ የታቅጣጫ ነው ለህዝቡስ የሚሰጠው የአሜሪካ መሪነት የትግል መሪ ሐሳቦች ምን ናቸው የሚለው ላይ እናተኩራለን እና በአድማጮቻችን በዝግጅት ክፍል ነበርስም ያመሰግኩ በዚህ ላይ ያለን ተናስተል ደናው ነው ላለ
ተናስተልኝ ለምን ማመሰግናለሁ እሺ
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ቀርበናል። በዚህ አጋጣሚ የፊታችን ሐሙስ የካቲት 12 ቀን ሰማዕቶቻችንን የምናስብበትና ለነሱም ተገቢውን ክብር የምንሰጥበት ዕለት በመሆኑ ሰማዕታትን ከማክበር ባሻገር ብሔራዊ ግዴታችንን ለመወጣት እንድንችል የኢትዮጵያ አንድነት ሬዲዮ ጥሪውን ያስተላልፋል። የዛሬውን የካቲት 8 ቀን 2012 ዓ.ም ተመረተ ወይንም የፌብሩዋሪ 16 2020 ያስተናገድናችሁ ተኮላ ወርቁ ንጉስ ታምራትና እኔም የቴክኒኩን ድጋፍ የሰጠሁት ወርቁ ሞላ ነበር ደህና ቆዩልን ይላል በዚሁ እንሰናበታለን ደለ ኢትዮጵያ ህዝብ
Let's go.